ይህ ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ በየቀኑ በኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሃፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው። ስርጭታችን የሚተላለፈው በናይል ሳት 8 ዲግሪ ዌስት 11595 ሜጋሄርዝ ፍኖተ ዲሞክራሲ ሲሆን በኢንተርኔት በድረገጻችን fnota.org በቀጥታ መከታተል ይቻላል። ተነስተልኝ እንደምን አመሻችሁ ቆርማችቻችን። ዛሬ አርብ ነሐሴ 29 ቀን 2012 ዓመተ ምህረት ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ ከምሽቱ 1 ሰዓት እስከ 3 ሰዓት የሚያስተላልፈውን መደበኛ ፕሮግራም አሁን ይጀምራል። በአክራሪ ዘረኛ የኦሮሞ አሸባሪዎች የታገቱት የደምቢዶሎ ዩኒቨርሲቲ ተማሪዎች የነበሩት የአማራ ተወላጅ ወጣቶች አርብ ነሐሴ 29 ቀን 276 ቀናት አለፋቸው። አሸባሪዎችና ሌቦችን የባንክ ዘራፊዎችን በመንከባከብ በስልጣን ለመቆየት የሚያሴረው አገዛዝ በድርጊቱ ሙሉ በሙሉ ተጠያቂ ነው። ኦዴድ አዴፓ በመንግስትነት ተሰይሞ የተቀመጠ እንደመሆኑ አሁንም ወጣቶቹን ከወላጆቻቸው በሰላም እንዲቀላቀሉና አጋጆቹም ለፍርድ እንዲቀርቡ የማድረግ ግዴታ አለበት። ወጣቶቹን ለማስፈታት የሚደረገው ትግል መፋፋም አለበት። የወጣቶቹ ሰቆቃ ያብቃ እንበል። እስከመቼ በየሳምንቱ አርብ ከአድማጮች የደረሱንን መልእክቶች የምናስተናግድበት የተብታቢዎች አምድ ፕሮግራማችንን አቅርበን ክፍላንድ ዝግጅታችን ይተካለላል። በቅድሚያ ዜና።
የፌዴሬሽን ምክር ቤት ተብዬው ለቅዳሜ ነሐሴ 30 ቀን አስቸኳይ ስብሰባ መጥራቱን ተከትሎ የትግራይ ምክር ቤት ለፌዴሬሽኑ ምክር ቤት በጻፈው ደብዳቤ የስብሰባው አጀንዳ ምን እንደሆነ ተደጋጋሚ ጥያቄ አቅርቦ አለመላኩ አሰራሩን የሚጥስ ሆኖ ያገኘው በመሆኑ ተወካዮች የማይልክ መሆኑን ገልጿል። በሌላ በኩል ደግሞ የትግራይ ክልል መንግስት ስራ አስፈጻሚ ባሰራጨው መግለጫ የስብሰባውን መጥራት ተከትሎ ፌዴሬሽን ምክር ቤት ምርጫውን ለማስተጓጎል አንዳች እርምጃ ቢወስድ ጦርነት አዋጅ በግልጽነት እንዳወጀን ቆጥሯል በማለት አስጠንቅቀዋል። በሚቀጥለው ሳምንት ጳጉሜ 2 ቀን የሚካሄደው የወያኔ ቡድን ምርጫ 2.7 ሚሊዮን ህዝብ ተመዝግቧል የተባለ ሲሆን በምርጫው የሚሳተፉት በወያኔ የተፈጠሩ ድርጅቶች ናቸው ተብሏል። በሌላ በኩል በትግራይ ውስጥ የማንነት ጥያቄ ተነሳባቸው በወልቃይት ጠገዴና ራያ አካባቢዎች ምርጫ እንዳይካሄድ በአማራ አካባቢ የሚገኙ የማንነት አስመላሽ ኮሚቴ አባላት በተደጋጋሚ ማስጠንቀቂያ ይታወቃል። የዓለም አቀፍ የፍልሰት ድርጅትና የአውሮፓ ህብረት በአንበጣ መንጋ ለተጎዱ ወገኖች የገንዘብ እርዳታ ለማድረግ ማቀዳቸው ተገለጸ። የዓለም አቀፉ የፍልሰት ድርጅት በሚቀጥሉት 4 ወራት በኢትዮጵያ በኦሮሞና በሶማሊያ አካባቢዎች ለሚገኙ 7500 አባወራዎችና በስራቸው ለሚገኙ 45000 ዜጎች የገንዘብ እርዳታ ለመስጠት ማቀዱ ታውቋል። የዓለም አቀፉ የፍልሰት ድርጅት እርዳታ ለማሰባሰብ ባደረገው እንቅስቃሴ የአውሮፓ ህብረትን ድጋፍ ያገኘ መሆኑን ገልጾ እያንዳንዱ አባወራ ለሚቀጥሉት 4 ወራት በቀን 1500 ብር የሚያገኝ መሆኑን አሳውቋል። ያንበጣ መንጋ በአሁኑ ወቅት በኢትዮጵያ በኬንያ በሶማሊያ በደቡብ ሱዳንና በሱዳን በ10000 ሄክታር በሚገመቱ የእርሻ ቦታዎች ላይ የበቀሉ አዝርቶችን የከብት መኖችንና ጫካዎችን ያወደመ መሆኑንና ኢትዮጵያ ለአንበጣ መንጋው መስፋፋት እንብርት እየሆነች መምጣቷ ተገልጿል። በአሁኑ ወቅት ከኬንያ ወሰን የሆነ ቦረና ዞን ከፍተኛ አንበጣ መንጋ ጥቃት የደረሰበት የምርትና የእንስሳት መኖች ጉዳት የደረሰበት መሆኑን ተዘርዝሯል። አርብ ነሐሴ 29 ቀን ተይዘው በምርመራ ላይ የሚገኙት የአስራስ ሚዲያ ጋዜጠኞች ፍርድ ቤት ቀርበው የነበሩ ሲሆን መረጃ እንዲያቀርብ ተነግሮት የነበረ ፖሊስ ሳያቀርብ የቀረ መሆኑን ታውቋል። ፖሊስ መረጃውን ለማቅረብ በተጨማሪ 14 ቀናት ጊዜ ቢጠይቅም ፍርድ ቤቱ 3 ተጨማሪ ቀናት ብቻ በመስጠት ለጳጉሜ 2 ቀን ተለዋጭ ቀጠሮ ፈቅዷል። ከዚህ በተጨማሪ የእስረኞቹ አያያዝ እንዲሻሻል ከዚህ በፊት ፍርድ ቤቱ የሰጠው ማዘዣ ያልተከበረ መሆኑን የእስረኞቹ ጠበቆች ለፍርድ ቤቱ አቤቱታ በማቅረባቸው አያያዙ እንዲሻሻል ከዳኞች ተጨማሪ ጥብቅ ትዕዛዝ ተላልፈዋል። ከነሐሴ 10 ጀምሮ በነበሩት 17 ቀናት በኢትዮጵያ በኮሮና ቫይረስ የተያዙ ሰዎች ቁጥር በየቀኑ ከ1000 በላይ እየተመዘገበ መሆኑ ሲታወቅ ሐሙስ ነሐሴ 28 ቀን በተሰጠው የጤና ሚኒስቴር መግለጫ በኮሮና የተያዘው ቁጥር 804 በመሆን በ17 ቀናት ውስጥ ለመጀመሪያ ጊዜ ከ1000 በታች ሆኗል። ይሁን እንጂ በኢትዮጵያ በኮሮና ቫይረስ የተያዘው ሰው ቁጥር ከናይጄሪያ መብለጡ ተመዝግቧል። በናይጄሪያ በኮሮና ቫይረስ የተያዘው ሰው ቁጥር 54588 ሲሆን በኢትዮጵያ ደግሞ 55213 ሆኗል። በዚህም መሰረት በኮሮና ቫይረስ በርካታ ሰዎች ከተጠቁባቸው የአፍሪካ ሀገሮች መካከል በቀደም ተከተል ደቡብ አፍሪካ፣ ግብጽ፣ ሞሮኮ፣ ኢትዮጵያና ናይጄሪያ ከፍተኛ ቁጥር ያስመዘገቡ ሆነዋል። አድማጮቻችን የዕለቱ ዜና እዚህ ላይ ተጠናቀቀ። ከቀሪ ዝግጅቶቻችን ጋር አብራችሁን ቆዩ።
ከአድማጮቻችን ያገኘናቸውን ደብዳቤዎች የምናስተናግድበት መድረክ ነው።
ተማስተልኝ ፍኖቶች እንኳን ለ45 አመት ኢሃፓ ባደባባ የወጣበት ቀን አደረሳችሁ ላለው። ኢሃፓ በ1964 ዓመተ ምህረት ተመስርቶ ነሐሴ 26 ቀን በ1967 ዓመተ ምህረት ይፋ የወጣበት ዛሬ 45ኛውን የሚያከብርበት ቀን ነው። ዛሬ 11032 ቀናቶች አልፏቸው በትግራይ ባዶ 6 እስር ቤት እንደ ሶርዲኒ ታሸጉት የሃፓ አመራርና አባላት እነ ጸጋዬ ገብረመድን፣ ይስሐቅ ደብረጽዮን፣ በለጠ አማሃ፣ አበራሽ በርታን፣ ስጦታ ሁሴን፣ ኢንጂነር አይነኩልና ወዘተ እያስታወስን በትክላችን እንደሚፈቱም ምንም አጠራጣሪ የለውም። ኢሃፓ ገና በልጅነቱ በወጣት ተከቦ እስካሁን ድረስ ሕያው የሆነ መፈክር እያሰማ ጀማሪው ፍጻሜ ሆኖ እስከዛሬ አድርሶናል። እናት ውድ አገራችን በልጆቿ ለልጆቿ ትሆን ዘንድ ኢሃፓ ዘር፣ ጾታ፣ ሃይማኖት፣ ክልል ሳይል ህብረ ብሔሮችን ያካተተ ለተቀደሰ ዓላማና ተልእኮ ራዩን ሰንቆ የተነሳ ትልቅ ተመክሮ ያለው ቅንነት የተሞላበት በጽንነት እየታገለ ያለ ድርጅት ነው። ኢሃፓ ህዝብን እያነቃ እያደራጀ እያስተጣቀ በፍኖተ ደግሞ ድምጽ ለሌለው ድምጽ እየሆነ እንዲሁም ለትግሉ መስመር እንዲይዝና የህዝብ ጥያቄ ተገቢውን ምላሽ እንዲያገኝ አቅጣጫ የሚሰጥ ብቸኛ ኢትዮጵያዊ ድርጅት ነው። ኢሃፓ ፋኖ ተሰማራ ያለው ለሀገር አንድነት ህዝባችን ብሩህ ህይወት እንዲኖረው ህይወት ነው ትግሌ እምነቴ ፍጹም ብሎ የተነሳ አምባሶች ናቸው። ዛሬ የሃፓን 45ኛው ዓመት በዓል ስናከብር ጠንካራ ጎናችን እንዳለ ሆኖ ደካማ ጎናችን ጠንካራ ለማድረግ ከምንም በላይ ለመታገልና ቃለ መሐላችንን የምናድስበት ቀን ነው። ጎመራው እንዳለው የላላውን ያጣበቀን የጣበቀውን ያላላን መጓዝ አለብን። ይሃፖስ ይወለድ እንግዴ ልጆችም አብሮ ተወልደዋል። ማለትም አንጃ ግራንጃው ይሃፖን ለማጥፋት በተለያየ ጊዜ ቢሞክርም ይሃፖ ላይ ጉዳት አላደረሰም ማለት አንችልም። ትግላችን አንጃ ግራንጃውን ያጋለጥን ድባቅ የመጣን ዘረኞችን ያጋለጥን ድባቅ የመጣን የኢትዮጵያ ህዝብ ለማይቀረው ድል ላልተመለሰው መፈክራችን አንድ አገር አንድ ህዝብ አንድ ሰንደቅ ዓላማ ብለን ሁሉን ያካተተ የሽግግር መንግስት እንዲመሰረት እንታገላለን። በዚህ አጋጣሚ ደግሞ ለማስተዋወስ ፈልገው ከዘጠኝ ወር በላይ ለሆናቸው ለ17ቱ የደምቢዶሎ ተማሪዎች ልባት እንዲያገኙ እንታገላለን። የያ ትውልድ አካል ነኝ የሃፓን ፖርኩያን ከማውራት ይልቅ ከሃፓ ጎን ቆመን ህዝባችንን የምንወዳትን አገር እናድን። ለማዳንም የተከበረ ታላቅ ጥሪ አቀርባለሁ። በአጠቃላይ እንደገና እንኳን ለ45 ዓመት የሃፓ በአደባባይ የወጣበት ቀን አደረሳችሁ እያልኩ አገራችንን ለማዳን በአንድነት በቅንነት ተጠያቂነት ባለበት መንገድ ሁሉን ያካተተ ጊዜያዊ የሽግግር መንግስት ለመመስረት ከሃፓ ጎን እንሰለፍ። ድል በትግል እግዚአብሔር ይስጥልኝ። አመሰግናለሁ። ከዚራ ከቺካጎ
ይድረስ ለፍኖተ ዴሞክራሲ የኢትዮጵያ አንድነት ድምጽ የኢሃፓ የሳተላይት የሬዲዮ ስርጭት። ከሁሉ አስቀድሜ ለኢትዮጵያ አንድነትና ለኢትዮጵያ ህዝብ ነጻነት በኢሃፓ አባልነትና ደጋፊነት እየታገላችሁ ለምትገኙ ሁሉ እንኳን ኢሃፓ ይፋ ለወጣበት 45ኛው ዓመት አደረሳችሁ እላለሁ። በኢትዮጵያ ህዝብ የነጻነት የትግል ታሪክ ኢሃፓ ልዩ ስፍራ ያለው ሲሆን ከተመሰረተበት ጊዜ ከ48 ዓመታት በፊት ጀምሮ በእያንዳንዱ ዓመት የተመዘገቡ የዳጎሱ የትግል ድርሳናት ያሉት በመሆኑ የኢትዮጵያ ህዝብ ክብርና ኩራት መሆኑን መግለጽ የግድ ይለኛል። በዚያ ድቅድቅ ጨለማ ለህዝባዊ ትግል በፖለቲካ ድርጅት የመደራጀትን አስፈላጊነት ተገንዝበው ኢሃፓን ለተነሰሱና የምስረታውን መሰረት ላቆሙ ክብርና ሞገስ ይገባቸዋልና ክብርና ሞገስ ይብዛላችሁ ማለትን ፈቀድኩ። በዚህ ወቅት ከተራው እስከ ፕሮፌሰሮች ያወቁ መስሏቸው የኢሃፓን የትግል መስመር የተቹ መስሏቸው ስልጣን ላይ ያልወጣበትን ምክንያት በተማሪዎች የተቋቋመ በመሆኑ ነው የሚል ፍጹም ድንቁርናቸውን በያጋጣሚዎቹ ሲወረውሩ በሰማው ቁጥር የድንቁርናው ሰኑ ግራ ይገባኛል። ዛሬ የፖለቲካውን ሜዳና አየር የበከሉት ዶክተሮችና ፕሮፌሰሮች የመሰረቷቸው የጎሳና የማደናገሪያ የብሔራዊ ስያሜ የተለጠፈባቸው ድርጅቶችን መስርተው በግፍ ከተጨማለቁ የጎሳ አገዛዞችን በፊትም ለፊትም ይሁን ከመጋረጃ ጀርባ እያገለገሉ መሆናቸው ሲታሰብ ምን ሊባል እንደሚችል ለአድማጮች ፍርድ እተዋለሁ። ኢሃፓ የተመሰረተው ምንም እንኳን በአጼ ምኒልክ የሰው ልጅ እንዳይሸጥ እንዳይለወጥ አዋጅ የተነገረ ቢሆንም በአጼ ኃይለ ሥላሴ ዘመን በንጉሳዊ ቤተሰቦችና በባላባቶች ቤቶች የነበሩ ነጻነታቸው ሳይከበር በባርነት ቀንበር ይማቀቁ ስለነበር ጭሰኝነት እና ጉልተኝነት የሰፈኑበት በመሆኑና ኢትዮጵያ የአርሶ አደሮች ጋንም በመሆኗ በነበሩት ጥቂት ፋብሪካዎች ውስጥ ይሰሩ የነበሩ ላባደሮች እጅግ ከህሊና በላይ በሆነ ሁኔታ ይጨቆኑ፣ ጉልበታቸውን ይበዘበዙ፣ መብቶቻቸውን ይገፈፉ ስለነበር ለትምህርት ለጤና በየአመቱ ይመደብ የነበረው አመታዊ በጀት ለይስሙላ በመሆኑ የትምህርትና የጤና አጠባበቅ ሊስፋፉ ባለመቻላቸው የኢትዮጵያ እድገት ከኤሊ ጉዞን በባሰ የእንፉቅቅ በመሆኑ የእናቶችና የህፃናት ሞት እንደ ድል እንዲቆጠር በሆነበት የመምህራን የጤና ባለሙያዎች የወታደሮች በአጠቃላይ የመንግስት ሰራተኞች ደሞዝ ከእጅ ወደ አፍ በታች የወረደ በሆነበት በየከተማው የበረንዳ ዳሪዎች ቁጥር እየጨመረ በነበረበት ወዘተ በእነዚህ ምክንያቶች ነበር። ኢህአፓ የተመሰረተው የሰው ልጅ በገዛ አገሩ ሰውነቱ ታውቆ ነፃነቱ ተከብሮ እንዲኖር ለማድረግ ነበር። ዝርዝሩ ተጽፎ አያልቅም። አንዳንዶች ከፍ ባለ የትምህርት ማዕረግ የሚጠሩና ያኔ የአጼው ጋዜጠኞችን ጥጋበኛ ብለው ከመጥራትም አልፈው በነበሩት የመንግስት ጋዜጦች ላይ እባብን በእንጭጩ ነውና የሚያምፁ ተማሪዎች በጥይት ይመቱ የሚል ጽሑፍ ይጽፉ እንደነበር የጻፉት የሞነጨሩት ቢረሱት የተጻፈብን አንረሳውም። አንዳንዶች በኢትዮጵያ ያልነበረውን የጎሳ ጭቆና ኢህአፓ እንደቀሰቀሰና ለጎሳና ለግንጠላ ድርጅቶች መቀፍቀፍ ኢህአፓን የሚከሱ መንጋ ፖለቲከኞችን በሰማው ቁጥር ድንቁርና ማስተዋያ ማመዛዘኛ አንገት እንደሌለው ማስረጃ መሆኑን እያየው ነው። የደቡብ ኢትዮጵያ ህዝብ ከሰሜኑ በባሰ በሞትና በህይወት እየተሰቃየ ይኖር እንደነበር የቅርብ ጊዜ ትዝታ ነው። እጅግ አስከፊ ኋላ ቀር የአምልኮና የባህል ልምዶች ህዝቡን እግር ተወርች ተብትበው አላላውስ ብለውት እንደነበርም የሚታወስ ነው። የወንድ ብልት ሰለባ በበርካታ ቦታዎች ይካሄድ እንደነበር ሁሉ ወጣቶች በድብቅ እየታፈኑ ለአጉል አምልኮ የማረድ ባህልም የነበረ ሲሆን በወላይታ የንጉሥ ዘር ሲሞት ቢያንስ አንድ ሴት አንድ ወንድ ባሮች ከነነፍሳቸው ሟቹን እንዲያገለግሉት በሚል ይቀበሩ ነበር። እጅግ በርካታ ዛሬ ባህላዊ ሃይማኖት የሚል መጠሪያ የተለጠፈባቸው ጸያፍ ድርጊቶችን እንደገና እንደ በጎ ባህል ለማንሰራራት እየተቃጣ መሆኑን እናስተውል። ኦ ነጻነት በስምሽ ስንትና ስንት ግፍ እየተሰራ ነው ለማለት ያስደፍራል። ኢህአፓ ያኔ የተመሰረተው የኢትዮጵያ ህዝብን የፖለቲካ መብቶቹን እንዲጎናጸፍና የሀገሩ ፖለቲካ የበላይነቱን ለማረጋገጥ ህዝባዊ መንግስት እንዲመሰረት፣ የሀገሩን ሀብት ፍትሃዊ በመሆን ሁኔታ እኩል ተጠቃሚ ለማድረግ አጓጉል እድገትን የሚሰነክሉ ልማዶችን ለማስወገድ ነበር። ዛሬም ኢህአፓ ከተመሰረተ ከ48 ዓመታት በኋላ ለኢህአፓ ምስረታ ምክንያት የነበሩ ህዝባዊ ጥያቄዎች ምላሽ አላገኙም። በህዝብ ስም፣ በኢትዮጵያ አንድነት ስም፣ በዴሞክራሲ ስም፣ በሰብአዊ መብቶች ስም፣ በፍትሃዊ የሀብት ክፍፍል ስም አጽያዊ ጭቆና ዘውድ ባልጫነ እንደ እባብ መንታ ምላስ ባላቸው ከመተካቱ በስተቀር ግፉ ከፋ እንጂ አንዳችም ለውጥ የሚባል ነገር የለም። ህዝቡ በአሰቃቂ ሁኔታ እየረገፈ ወጠጤው ኮሎኔል የቤተ መንግስቱን መጠሪያ ከምኒልክ ወደ ፓርክነት ለመለወጥ ከመራወጡና እየረገፉ ባሉት ወገኖቻችን ደም ከመቀለዱ ያለፈ ኢትዮጵያን ኦሮሞ ለማድረግ የአማርኛ ቋንቋን አዳክሞ ኦሮምኛን ለመተካት የቧልት ዘመቻ መጀመሩን ስናይ አገር በደባ ለማፍረስ እንደ ከይሲው እባብ በኦሮሞ ስም የሚጠሩ ቡድኖች ሁሉ ሲርመሰመሱ እያየው መጪው ዘመን ይብስ አስከፊ እንደሚሆን እየተሰማኝ ነው። በዚህና በተመሳሳይ ደባዎች የኢህአፓ ተልእኮ ከምንጊዜውም በላይ ራሱን ሊያጠናክርና የአንድነት ኃይሉ በህብረት ተደራጅቶ ሊታገል ሊያስተባብር ይገባዋል። እየተደረጉ ከሚገኙ የህዝብ ፍጅቶች መገንዘብ የተቻለው ከጭፍጨፋዎቹ ጀርባ በእስልምና ስም የሚጠሩ የቅርብም የሩቅም ጽንፈኛ ኃይሎች በቀጥታና በእጅ አዙር እንደተሳተፉበት በመሆኑ አገርን ከጥፋት ለማዳንና በህዝብ ላይ የሚሰነዘሩ አደጋዎችን ለመመከት በአርቆ አስተዋይነት መደራጀት መተባበር ለጥያቄ የሚቀርብ ሳይሆን ለኢትዮጵያ አንድነት የሚታገል ሁሉ ግዳጅ ሊሆን ይገባዋል የሚለውን የአገር ወዳዶች ጥሪ ማስተጋባት የሁላችንም ግዴታ ይሁን እላለሁ ሲሉ ታዬ ቶላ ከጎላ ሚካኤል አዲስ አበባ ደብዳቤያቸውን አጠናቀዋል። ይድረስ ለኢትዮጵያ አንድነት ድምጽ አዘጋጆችና አድማጮች በሙሉ እንደምን ሰንብታችኋል? ሰሞኑን ራሱን ኢዜማ ብሎ የሚጠራው ቡድን ያወጣውን የአዲስ አበባ የመሬት ወረራን ዘገባ ተከትሎ አንድ አዛውንት የከተባትን ጦማር ያስተዋለ አለ። ኢዜማን የግድምድሞሽ ጋር መሰገነ በኋላ ጥፍ ብለው ያው እንደለመደባቸው አብይን በነታከለ ኡማ ላይ አብታዊ እርምጃ አፋፍም ብለው ከተባለ ይህች እንግዲህ የምታሳየው ከተለመደው የሰውየው አቋም አንጻር አንድም ሁለቱ ጥምር ኃይሎች ማለትም ኢዜማና አብይ የሚመራው ብልጽግና አዛውንቱ ራሳቸውን በሚያገለግሉት ልዕለ ኃያል የሚታዘዙ የዘመኑ ምንደኞች መሆናቸው ነው ባይ ነኝ። ሁለቱም ለውጥ ለመገላገል አገራችን ምጥ ላይ ነች ማለት ነው። ሰውየው በኢትዮጵያ ውስጥ መንግስት በተቀየረ ወይም ሊቀየር በተቃረበ ቁጥር ከጉድጓድ ውስጥ ከርሞ ብቅ እንደሚል ቀበሮ መውጣትና ለውጥን ማደናቀፍ የለመደበት ሰላቢ ሽማግሌ መሆኑ አገር ያወቀው ፀሐይ የሞቀው ሀቅ ነው። የሚያሳዝነው ግን አሁንም በጣም ገደቢስና ጥላቢስ ከመሆናቸው ጋር ተያይዞ አገርንና ህዝብን መጉዳታቸው ነው። ሌላው ችግር ደግሞ ችግራቸውን ብዙ ሰው የተገነዘበው አይመስልም። ለምሳሌ በደርግ ጊዜ ደርግ ራሱ የአጣሪ ኮሚሽን ብሎ ያቋቋመውን መምራታቸውን ተከትሎ 60ዎቹን በላቸው ያሉትን ማን ይረሳል? ታሪክ ስለሆነ ታሪካቸውን ማንሳትና መተቸት የማንኛውም ሀቀኛ ኢትዮጵያዊ ወገን ግዴታ መሆኑን እረዳለሁ። ይህ ታሪካቸው ደግሞ መጥፎ ነውና ኢትዮጵያውያን ሁሉ ሊያውቁት ይገባል ባይ ነኝ። ቀጥሎስ የሻቢያና የወያኔ ጦር ቀንቶት ስልጣን ሲቃረብ በአሜሪካኖች አቀነባባሪነት እርሳቸው የሚመሩት ወደ 9 ታዋቂ ምሁራን የሻቢያውን በረከት እና የወያኔውን ዶክተር ኃይሉ አራያን ጨምሮ ራሳቸው የሚመሩት አስተራቂ ኮሚቴ መቋቋሙንና እርቆ ሰላም በሚል ስም የኢትዮጵያ መከላከያ ኃይል እንዲበተን ማድረጋቸውን ማን ይረሳል? ያለመታደል ሆኖ ኢትዮጵያን ለማፍረስ የተጠራውን የለንደንን ኮንፈረንስ ያጀቡ አንድም ራሳቸው ሁለትም ከሃዲው እንድሪያስ እሸቴ ብቻ ነበሩ። ደርግን ወክለው የተገኙት እነ ተስፋዬ ዲንቃ ስብሰባውን ረግጠው ሲወጡና በሺ የሚቆጠሩ ኢትዮጵያውያን ከውጭ ተሰልፈው ስብሰባውን ሲያወግዙ እሳቸውና እንድሪያስ ብቻ ናቸው ስብሰባውን ጨርሰው የወጡት። ታዲያ ይህ ማለት ምን ማለት ነው? ወያኔ ሲገባም የሰባዊ መብት ተከራካሪ ነኝ ማለታቸውና ወያኔ ሊወድቅ በመሰላቸው ጊዜ ደግሞ ያቋቋሙት የሰባዊ መብት ድርጅትን አፍርሰው ቅንጅትን ማቋቋማቸው፣ ትግሉ ሲከሽፍና ቅንጅት ሲፈርስ ደግሞ ወዲያውኑ እጥፍ ብለው አብረው የተሰለፉትን የቅንጅት አመራሮች አውግዘው ከደሙ ንጹህ ነኝ ብለው መለቀቃቸውና ኋላም የአብይ መፈንቅለ መንግስትን ደግፈው ወያኔን አውሬ አብይን መልአክ አድርገው መሳራቸው ሁሉ በጣም አሳዛኝ ተግባር ነው። ውሻ ውሻ ነው። ወያኔም ሆነ የኦሮሞ ጽንፈኞች ምንም ልዩነት የሌላቸው ጭራቆች ነው እያሉ እሳቸው ግን አንዱን አውግዘው ሌላውን መደገፋቸው በጣም አነጋጋሪ እውነታ መሆኑ መታወቅ አለበት። ባለተረኛው የኦሮሞ ጽንፈኛ ዘረኛ ቡድን በመሆኑ እሳቸው አይደሉም ማንም ተራ ሰው የሚገነዘበው ሀቅ መሆኑን ያጤናል። ግን እኮ አሜሪካ የደገፈውን ሁሉ መደገፍ ስራዬ ነው ማለታቸውንም አረሳውም። ትናንትም ደርግን እንዲፈርስ ከሰራችው አሜሪካ ቀጥሎም ደርግን እንድትተካ እርዳታ ካገኘችው ወያኔ ጋር ዛሬ ደግሞ ወያኔን ተክቶ እንዲቀጥል አሜሪካ ከመደገፈው አብይ ጋር መወገንስ ያጋጣሚ ጉዳይ ይመስላችኋል? ይኸውና ዛሬ ደግሞ የግድም ድሞሽ ኢዜማን በመደገፍ ለአብይ አብዮታዊ እርምጃ በነታከለ ኡማ ላይ ውሰድ የምትል አሃዝ አስነብበውናል። ለምን? ኢዜማና አብይ በአሜሪካ መንግስት የሚደገፉ ጥምር ኃይሎች ስለሆኑ። ለማንኛውም ታሪክ ይፍረደን። አገራችን ለውጥ አርግዛ ለመውለድ ምጥ ላይ በደረሰችበት ቁጥር ብቅ የሚሉትን ሸለመጥማጥ ባንዳዎች ማሳፈር የግድ ነውና ከእንግዲህ በቃችሁ ሊባሉ ይገባል ባይ ነኝ። ኢትዮጵያና ኢትዮጵያዊነት ያቸንፋል። ማይሳው ነኝ ከምዕራብ አሜሪካ። ለፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ ሬዲዮ አዘጋጆችና እንዲሁም የፕሮግራሙ ተከታታይ ወገኖች ሰላምታዬ ይድረሳችሁ። ወድ ፍኖታዎች በያፓ ዙሪያ ተደራጅቶ መሬት ላራሹ ለዲሞክራሲያዊ መብትና ህዝባዊ መንግስት የታገለው ያ ትውልድ የተሰዋው ጠባብ ብሔረተኛው ከፋሽስታዊው ደርግ ጎን ተሰልፎ ህዝብን የወጋው ወይም አንገቱን ቀብሮ ያሳለፈውና ዛሬ ላይ ነበርኩ በሚል ባለሺ ገጽ የውሸት ጣቃ እንደሚቀደው ባፍቅሮተ ርዕዮት ሳይሆን ወሳኝ በሆኑ አገራዊ ጥያቄዎች ዙሪያ ህዝብን ለማደራጀትና ለማንቀሳቀስ የዘመኑ ፍቱን መሳሪያ ሆኖ ስላገኘው ነበር። ዛሬ ላይ ሰው አልቆ አራሙቻ ተባስቶ እውነተኞቹን በሩቁ የተባለበት ዘመን ለመሆኑ የማህበራዊ መድረኮችንና የቴሌቪዥን መስኮቶችን ያጨናነቁትን ሳይማሩ የጠመሙ ያስተሳሰብና የጎጠባቦችን ማዳመጡ ብቻ ይበቃል። እነዚህ አስተምሳሰባቸው ከመርፌ አይን የተጠበበ ምሁር ተብዮችና የብሔር ጽንፈኞች የሚጋሯቸው ብዙ ጉዳዮች ቢኖሩም ጎላ ብለው የሚታየው ያንዱ ጥበት በጎጥ የሌላኛው ባስተሳሰብ ይሁን እንጂ ሁለቱም ያው ጠባቦች ናቸው። አስተሳሰበ ጠባቡ አሁን ኢትዮጵያ ያለችበት ሁኔታ ወያኔና የሱን አገዛዝ ያስቀጠለውን ኮሎኔል ከመጠየቅ ይልቅ ጽንፈኛው ኦሮሞ ምኒልክን እንደሚከሰው ሁሉ ይህ ክፍልም ያን የፈረደበት ትውልድን ይከሳል። ሌላው ደግሞ ሁለቱም ክፍል ብዙውን ጊዜ ላንዱ ወይም ለሌላው የአገሪቱ ጠላት ያደሩ መሆናቸው ነው። ከበስተ ምዕራቡ ሲያካፋ ምስራቅ ሆነው ጃንጥላ የሚዘረጉ አጎብዳጆች ያን ያባቶቹን ጀግንነት ወርሶ ዜጎች በባዕድም ይሁን በተወላጅ አምባገነን ተረግጠው በገዛት የለባቸውም ብሎ እስካንገቱ የታጠቀውን ጁንታ ብርክያስ ያዘውን ትውልድ የውጭነት አመጣብን በሚል ከዎል ስትሪት በላይ ለካፒታል ጥብቅና መቆም የሚዳዳቸው ከንቶች ውድ ይወቱን ለሀገርና ለወገን ክብር የሰዋውን ትውልድ ታሪክ በማጠልሸት ስራ መፈለጊያ ሲያደርጉት መስማት እውነት አገርም እንደሰው ታረጃለች እንዴ? አለዚያ እንዴት እነዚህን ሊናቪሶች ፈጠረች ያሰኛል። ለነዚህ ክፍሎች ትልቁ ስዕል ወይም ዓላማ ሳይሆን የሚታያቸው የደመ ነፍስ ፍላጎታቸው እንዲሟላ የትኛውን ክፍል እናስደስት የሚለው ነው። የሚያሳዝነው እነዚህ ጉዶች ሳያፍሩ አገር ወዳድነን የሚሉ መሆናቸው ነው። በሌላ በኩል ደግሞ ነውር የሚለው ቃል ሞገስ የመሰላቸው የኦሮሞ ጽንፈኞች ይገኛሉ። አገር በቀል የሆነውን አማርኛ ፊደል ጠልተው ጥቁሩን ሙሉ ሰው አይደለም ብለው እንደ ቃስ ይሸጡና ሲለውጡ የነበሩ ቀኝ ገዢዎችን ፊደል የሚመርጡ በወራሪ ጣሊያን ላይ የተገኘውን የአድዋ ድል በመላው ዓለም ያለው ጥቁር ሕዝብ ብቻ ሳይሆን ሁሉም የነጻነት ተዋጊዎች ምሳሌ ያደረጉትን ጦር የመሩትን ንጉስ ታሪክ በማጠልሸት የቀኝ ገዢዎችን ሽንፈት ለመበቀል ይመስላል ጡት ቆረጠ ብለው ሐውልት ማቆማቸው ሳይንስ የዛፍ ስር ተረተረታቸውን የኢትዮጵያና የአፍሪካ ቀንድ ታሪክ በሚል ርዕስ ኢትዮጵያን ታሪክ በጭንቅላቱ አቆመው የቀለዱበትን ጥራዝ ይፋ አድርገዋል። የኦፒዲኦ መንጋ አማራና ክርስቲያኑን ብቻ ሳይሆን የኢትዮጵያን ታሪክም ቆራርጦ ሊጥል ተነስተዋል። የመንጋው መሪዎች በቆየ የበታችነት ስሜት አእምሯቸው ተናውጦ የቀበጣጠሩትን ጥራዝ ሰለባቸው ለሆነው የትምህርት ፍራትና የፈረደበት የኢትዮጵያ ተማሪ አዘጋጅተዋል። እነዚህ ግብዞች ሌሎችን በታሪክ ፊት በማሳነስ ራሳቸውን ለማተለቅ በተፈጨረጨሩ ቁጥር ይባስ ምንት የሚያደርጋቸው መረጃ አቀርባዋል። ሆኖም ዋናው የተሰጣቸው ተልእኮ አንድን አገር በሚፈልጉት አቅጣጫ ለማስኬድ መጀመሪያ ታሪኩን አጥፍቶ አዲስ ታሪክ ወይም አዲስ ማንነት በመስጠት ታሪክን በራሱ አምሳል ከመፍጠር ፍላጎት የመነጨ ባህሪ ሲሆን በተለየ ቅኝ ገዢዎችም አይነተኛ ምርጫ መሆኑ የታየ ሐቅ ነው። የመጀመሪያው አገር ወዳድ መስሎ ጠራቶቿን ወዳጅ ወዳጆቿን ጠላት በማድረግ ግራ ያጋባል። ሁለተኛው በግልጽ ጠላቱ አድርጎ አገሪቱን ያፈርሳል። ወጣም ወረደም ግን ሁለቱም ጠባቦች ያገር ጠንቆች ናቸው። በመጨረሻ ለጠላት ደስ አይበለውና ከንቱ ቅዠት ካልሆነ በስተቀር ኢትዮጵያ እንዲህ በቀላሉ ቅጥር የጎሳ አለቆችና ባንዳዎች አፍርሰው የሚሰሯት አገር አይደለችም። ለዚህም ነው እውቅ የታሪክ ምሁራን ይህን የኦሮሞ ጽንፈኞች ቅዠት ቦታው ትምህርት ቤት ሳይሆን ራቅ ወዳለ የቆሻሻ መጣያ ነው ያሉት። ኢትዮጵያ በቁርጥ ቀን አርበኞቿ ነጻነቷን ትጎናጸፋለች። ዓለም ሰገር ተስፋዬ ከአርባ ምንጭ። ሰላም ፍኖቶችና እንዲሁም የፍኖተ ታዳሚዎች፣ ለሁሉም ጊዜ ያለው ይባል የለ። የሀገራችን ጣፈንታውንና በተለያዩ ጊዜያት የተገኙትን ጥሩ አጋጣሚዎች ሳንጠቀምባቸው እየቀረን ወይም እየተጨናገፉብን ይኸው ከድጡ ወደ ማጡ እየተመዘገዘግን እንደ አገር ጠንክረን ተደራድረን መቆም አቅቶን የአገር ህልውናችን አደጋ ውስጥ ወድቆ እየተሰቃየን እንገኛለን። በተለይ የዛሬ 2 ዓመት ምንም እንኳን በባዕዳን የጠራት ሀገሮች ተቦክቶና ተጋግሮ የተሰጠን ኮሎኔል አብይ መንግስት ለህዝባችን ከቶም እንደማይጠቅም ኢሃፓ ባለው ውስጣዊ መረጃ መሰረት ሊያስጠነቅቅ ቢሞክርም ሰሚ ጆሮ ታጣና ለአሁኑ ውስብስብ አጣብቂኝ ተዳረግን። ይህ ኮሎኔል ወደ ስልጣኑ ገና ብቅ ሲል ህዝባችን የማስጠንቀቂያ ደወሉን ወደ ጎን ትቶ ለአዲሱ የዘረኛ አገዛዝ በአገር ቤትና በውጭ አገር የተሰማውን ብሩህ ተስፋ በመግለጽ በደስታና በፍቅር ያደረገለት አቀባበል እጅግ በጣም በሚገርም መልኩ ፍጹም ከግምታችን ውጪ ሆነ ነበር። ምክንያቱም ከባብ እንቁላል እርግብ ይፈለፈላል ተብሎ አይታሰብምና። የግፍ ሰቆቃውን እንደ እሬት ከጋተን ወያኔ ውስጥ የወጣውን ሌላ ባብ እንዴት አዳኛችን ብለን እንቀበላለን? በያፓ በኩል የተንጸባረቁት ጥርጣሬዎች በእጅ ውስጥ ካሉት ጭብጦች በመነሳት የሰጠን አስተምህሮት ተቀባይነት ቢያገኝ ኖሮ ለዚህ ሁሉ ቀውስ ባልተጋለጥን ነበር። ታዲያ ምን ይሆናል? ላለፈው ክረምት ቤት አይሰራም ሆነ ነገሩ። ታዲያ እንዲህ አይነቱን ህዝቡን ከውስጥ የፈነቀለውን ጥሩ ስሜት ከግምት ውስጥ በማስገባት ያፓ አጋጣሚው እንዳልፈን በማሰብ ሁሉንም ያሳተፈ የሽግግር መንግስት ይቋቋም ብሎ መፍትሄ አቀረበ። ተከታይነትም በተግባር ለመተርጎም የሚያስችል ዝርዝር የተግባር ሂደቱን ተንትኖ በማስቀመጥ በተደጋጋሚ ሳይሰለች ለህዝቡም ለገዢውም አስተማረ አስረዳ። ታዲያ ምን ይሆናል? ጌታዋን የተማመነች በግ እንዲሉ ከኔ በቀር ላሳር ብሎ የተቆነነው ግብዙ ኮሎኔል እኔ ነኝ አሻጋሪያችሁ ብሎን አረፈ። ያቺ እጹብ ድንቅና ጥሩ አገርን የማዳኛ አጋጣሚ ግኝታችንም እንደበፊቱ ገና ከጅምሩ አባጭሩ ተቀጨች። ግብዙ ኮሎኔልም የህዝቡን አመኔታና የተጣለበትን ተስፋና ደራሽ ቀንጥሮ በመጣል ለሀገር ጠቃሚ የሆኑትን ድርጅቶች አርቆ ጸረ ህዝብና ጸረ አገር ዘረኞችን ሰብስቦ በማስገባት ግፍና በደል ፈጽሞ እንዲሁም የዘር ማጥፋት ወንጀል ጭምር አካሄደ። በዚህም መሰረት ባንድ በኩል የፋሽስት ኮሎኔል መንግስቱን አምባገነንነትና ጨፍጫፊነት ባህሪ፣ በሌላ በኩል ደግሞ የወያኔን ዘረኝነትና አገር ጠልነት ተላብሶ ከባዕድ ቅጥረኝነቱ ጋር ተዳምሮ ከሁሉም የላቀና የበለጠ የአገር ጠላትነት አቋሙ ከመሸም ቢሆን ሰማያኝቶ በስተመጨረሻ አከባቢ ማንነቱ ተጋልጦ ይፋ ሆነ። የወጣለት ዘረኛ አምባገነንና የዘር ማጥፋት ወንጀለኛ ኮሎኔል አሁን አቁን አልሰማ ያለ ጆሮአችን በጋድ የሚታየውን አላያለው አይናችን ከዚህ አድርሶናልና ከዚህ በኋላ ግን ከስህተታችን ተምረን ከሆነ ከህሊናችንም ታርቀን ከሆነ አሁንስ ምን ይጠብቀናል? ከበፊቱስ የተለየ ምን ማድረግ አለብን በሚለው ዙሪያ ራሳችንን እንመርመርና እስቲ መፍትሄ የምንለውን አብረን በጋራ እንጠቁም። ለሁሉም ጊዜ ያለው ተብሎል ጊዜው ካለፈበት በኋላ ግን ብሳና ይሆናል ሸንኮራ ገዳው የተባለውንም አንዘንጋ። የሽግግር መንግስቱ አስፈላጊነት በተለይ ባሁኑ ጊዜ በዚህ የዘር አጥፊ ቡድን ተቀባይነት አግኝቶ ይካሄዳል የሚል እምነት አለመኖሩን ሁሉም ተገንዝቦት የተስማማበት ይመስለናል። እናም ይህ የሽግግር መፍትሄነቱ ለወደፊቱ አስፈላጊ መሆኑ የታመነበት ሀቅ ቢሆንም አሁን ግን የዘር ጭፍጨፋ በሚካሄድበትና ዘረኛ አምባገነን በተሰራፋበት ሁኔታ ለችግራችን መፍትሄ ሊሆን የሚችለው ብቸኛ የወቅቱ አማራጫችን መጀመሪያ ህዝባዊ አመጽን አፋፍሞ ዘረኛውንና የዘር አጥፊውን አገዛዝ በቆራጥ ትግል ገርስሶ እንጦርጦስ መወርወር ብቻ መሆን አለበት። እንዲህ አይነቱን አምባገነን አገዛዝ በህዝባዊ አመጽ ገርስሶ መጣል ደግሞ ለኛ ኢትዮጵያውያን አዲስ ነገር አይደለም። የንጉሱን ፊውዳላዊ አገዛዝ በመገርሰስ ተመክሮ የገበየንበት ነውና ባለም አቀፍ ትግል ደግሞ የግብጹ ሙባረክ፣ የሱዳኑ አልበሽር፣ ሌላም የተፈነገሉበት ውጤታማ የትግል ስልት ነው። ደልቢያ ብር አንበሳ ያስር ተብሏል። ስለዚህ የበሬ ምናምን ይወድቅልኛል ብላ ስትከተል እንደዋለችው ቀበሮ ሳንሞኝ ይህንን የዘራጥፊ አምባገነን አገዛዝ ከስልጣኑ ገርስሰን ለመጣል ከአሁኑ በኢህአፓ ዙሪያ ተደራጅተን ትግላችንን ለማጧጧፍ ቆርጠን እንነሳ። ለህዝባዊ አመጽ እንዘጋጅ። ድል በቆራጥ ትግል አገራችን ለዘላለም ትኖር ሲሉ መልእክታቸውን ያስተላልፉልን በላይ ተሰማ ከምድረ አሜሪካ ናቸው። ከታዩን ደብዳቤ ላኩልን አሸናፊ ሙልጌታ ከካዛንቺስ አዲስ አበባ ናቸው። የንጉሱን ስራት ወገብ የተበረው የተማሪው የተራማጁና በአጠቃላይ የሚጨቆኑ ኢትዮጵያ ህዝብ ትግል ወደ ድሉ በር ሲቃረብ በግልገል ፋሽስቶች መጨናገፉን የምናስታውሰው በቁጭት ነው። ከዚያን የተረቀመ ቀን ጀምሮ እስከ ዛሬ ድረስ ትግሉ ብቅ ጥልቅ እያለ ከመሄድ በስተቀር ወደ ድል በር ሊገባ አልታደለም። የንጉሱን የደርግን የወያኔ ኢህአዴግንና የአሁኑ ብልጽግናን መንግስት ተራ በተራ አገላብጠን አይተናል። የግፍ አይነታቸውና መጠናቸው ይለያይ እንጂ ሁሉም ጨቋኝና አምባገነን መንግስቶች ናቸው። በኃይለ ሥላሴ ላይ የተነሳው አመጽ ያስተጋባቸው መሰረታዊ መፈክሮች ታሪካዊ ብቻ ሳይሆኑ አንገብጋቢ የህዝቡ ሰቆቃ መፍቻ ቁልፎች ሆነው የነበሩ የታዩት። ከበርካታዎቹ መፈክሮች ጥቂቶቹ መሬት ላራሹ፣ ድህነት ወንጀል አይደለም፣ የሰራተኛው መብት ይከበር፣ ህዝባዊ መንግስት ይመስረት፣ የሃይማኖት እኩልነት ይከበር፣ እነዚህንና ሌሎችንም መፈክሮች የትግሉ ዓላማ አድርጎ የተነሳው ተራማጅ ክፍል ተማሪው፣ ሰራተኛው፣ ወታደሩ ታክሲ ነጂውና በረንዳ ዳሪው ሁሉ ሳይቀር የነበረውን አድሃር የዘውድ መንግስት ገርስሶ አዲስ ህዝባዊ ስርዓትን ለመገንባት ሳይታክት ታግሎ እንደነበር የቅርብ ጊዜ ትዝታ ነው። ያ የህዝብ ትግል መሬት አንቀጥቅጥ ነበር። ያ ትግል የንጉሱን መንግስት ከስሩ ነቃቅሎ ለመጣል አፋፍ ላይ ደርሶም ነበር። እንደ ሰደድ እሳት ተቀጣጥሎ የነበረውን የህዝብ ቁጣ መልካስ ይዞ ወደ ስልጣን የሚያወጣው ጠንካራና የተደራጀ የፖለቲካ ድርጅትም አስፈላጊነቱ አንገብጋቢ በመሆኑ የኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢህአፓ ቢመሰረትም ገና ለጋ በመሆኑ የተከሰተውን እድል ለመጠቀምና ወደ ተግባር ለመቀየር ቢስጨረጨርም በነበረው ስርዓት የተደራጀውና የታጠቀው የምርጥ መኮንኖች ስብስብ የህዝቡን ድል መንጭቆ ሰረቀው ቀማው። እንደ ፈረንጆቹ አቆጣጠር ከ1960 እስከ 1974 የተካሄደው የህዝቡ በተለይም የተማሪው የረጅም ጊዜ ትግል ባንድ ጎዶሎ ቀን እንዳይሆን ሆኖ በደርግ መዳፍ ስር ወደቀ። ደርግ ወደ ስልጣን ቁጥጥ ያለ ቀን ብርሃን ይዞ ይተም የነበረው ትግል በጨለማ ተዳፈነ። ከዚያች ዕለት ጀምሮ እነሆ እስከ ዛሬ ድረስ እየተጓዝን ያለነው በተጨናገፈው የህዝብ ትግል ጎዳና ላይ ነው። የመጣነው የ47 ዓመት ጉዞ እጅግ የሚያሳዝን ነው። የዛሬ 47 ዓመት ያነሳናቸው መፈክሮች ዛሬም አልተመለሱም። መፈክሮቹ እንደተመለሱ ለማስመሰል የመጡብን መንግስቶች ሁሉ ህዝባዊ መፈክሮችን ጠገንገን አድርገው ለማስዋብ መሞከራቸው ግን አይካደም። ለምሳሌ ያህል ፊውዳሎች ከቶ ላይመለሱ ጠፍተዋል። ገበሬው የሚያርሰው የመንግስት መሬት ቢኖረውም የግሌ ነው የሚያስብል መብት በመሬቱ ላይ የለውም። የጊዜያዊ መንግስት ጥያቄ በደርግ ጊዜያዊ ወታደራዊ መንግስት ተቀይሮ ጥያቄ ተመልሷል ተብሎም ተዘፍኖ ነበር። የኢትዮጵያ ህዝብ የሚፈልገው ህዝባዊ መንግስት ነው ሲል ፋሽስቱ መንግስቱ ስሙን ህዝባዊ ቁንጅና ሰጥቶ በኢትዮጵያ ሰራተኛ ፓርቲ ኢሰፓ የሚመራ ህዝባዊ መንግስት አቋቁሜልሃለሁ በማለት ተሳለቀብን። ወታደሮቹ የህዝቡን ጥያቄዎች በሙሉ ያበላሹ በ17 ዓመት ድቅድቅ ጨለማ ነዱንና በመጨረሻ ራሳቸው በጨለማው ተውጠው ጠፉ። የደርጉ ልዩ ፋሽስታዊ ባህሪ የነበረው ቀይ ሽብር ለግማሽ ሚሊዮን ንጹሃን በግፍ መገደል ምክንያት የሆነ ሊረሳ የማይችል እርግማናችን ነው። እንደ ቴዎድሮስ አንድ ጥይት እስትቀረኝ ያለው ወታደራዊ መሪ ሙሉ ጥይት ያለውን ዘመናዊ ሽጉጥ ታጥቆና እድሜ ልኩን የሚጦረውን የደሃ ህዝብ ገንዘብ ዘርፎ ፈረጠጠ። በመተኩም እንደ ዘንዶ ለዋጥህ ወይስ እንደ ጅብል ስልቅጥህ ከሚል የሰው ክፎች ለሚመሩት መንግስት ዳረገን። ወያኔዎቹ ደርግ ባመቻቸላቸው ዙፋን ላይ ያለ ችግር ሰፍረው እነሆ ላለፉት 27 የመከራ ዓመታት ሲገድሉ ሲሰርቁና ሲንደላቀቁ ከረሙ። እነሱም እንደ ደርግ የሽግግር መንግስት የሚል ምትሃት ነበራቸው። ኢህአዴግ የህዝብ መንግስት ነው ብለው ተራቸውን እስኪለቁ ድረስ በህዝብ ላይ ተጫወቱ። ያ ተራማጅ ህዝብ ለዘመናት የታገለለት የመሬት ላራሹ ጥያቄ፣ ህዝባዊ መንግስት ይመስረት የሚለው መፈክር፣ የሰራተኛ መብት ይከበር የሚለው ጥያቄ ወዘተ እንዳልሆኑ ሆነው ተዳፈኑ። ወያኔዎቹም ልክ እንደ ደርጉ በተጨናገፈው የህዝብ ትግል መንገድ ነጎዱ። እነሱም እንደ ደርጉ ከሌብነታቸው ጎን ለጎን ያጠፉት የህዝብ ልጆች ብዛት እና መዳረሻቸውን ያጠፉት ቁርጥ ቀን የኢትዮጵያ ልጆች ምን ጊዜም የሚዘነጉ አይደሉም። ደርግ ሲገድል ይሸልል ነበር፣ ወያኔ ደግሞ ገሎ ሀዘን ይቀመጥ ነበር። ማን ነው ባለተራ ሆነና ይኸው ከ47 ዓመት የተጨናገፈ የህዝብ ትግል ብልጽግና ለተባለው ሙልጭልጭ መንግስት አበቃል። የትግሬ አምባገነን በኦሮሞ አምባገነን ተተካ። ባለተራው መንግስት በዚያው በተጨናገፈ የህዝብ ትግል ላይ የሚጋልብ ከመሆኑ ባሻገር ያቀለሸለሸንን የወያኔ ህጋራዊ ተቀብሎ እየሰራበትም ይገኛል። ልክ እንደ ተራማጁ የ60ዎቹ ትውልድ ላንዴና ለመጨረሻ ያምባገነን ስርዓት ጥሎ ህዝባዊ መንግስት ለመገንባት ቁርጠኛነቱን በመላው ኢትዮጵያ ውስጥ ያስተጋባም እድሜ ለአሜሪካ በዲያስፖራ ላሉ አድርባይ ድርጅቶችና ላፈጮማው ዳግማዊ ኮሎኔል ጠቅላይ ሚኒስትር ተብየው ይሁንና ቦግ ብሎ ሊበራ የነበረው የህዝብ ትግል ዳግመኛ እንዲጨልም ሆነ። የኦሮሞን ብሔረተኝነት የሚያራምደው የዛሬው ብልጽግና ከስልጣኑ ማማ ላይ ቁጥጥ ከማለቱ በፊት ሴራውን ያቀደው ከዓመታት በፊት በምድረ ኤርትራ በሻቢያው መሪ ኢሳይያስ እቅድ ነዳፊነት በአሜሪካ ቡራኬ በጸረ አንድነቱ ግንቦት ሰባት ብሔረተኛ ቡድኖችን አደራጅነት እና ዳያስፖራ ተቀማጭ በሆኑት ጥቅም አላሚ ኢትዮጵያውያን የገንዘብ አስተዋጽኦ እንደነበር ዛሬ በአይነ ህሊናችን ጎልቶ ይታየናል። ሴራውም ሰምሮላቸው እነሆ ዛሬ በኢትዮጵያ ታሪክ ታይቶና ተሰምቶ የማይታወቅ የማፈናቀል የሰው ልጅን ከነ ህይወቱ መቆራረጥ ከነ ህይወቱ ማቃጠል ወዘተ ሲኦላዊ ሰቆቃ በህዝቡ ላይ እያዘነቡበት ይገኛል። ህዝቡ የመንግስት ያለህ ቢል የጠራው መንግስት ጆሮ ዳባ ልበስ ብሏል። ህዝቡ የጠየቀው የሽግግር መንግስት በትዕቢተኛው ኮሎኔል እኔ አሻግራችኋለሁ አባባል ተድበስብሶ እንደተለመደው ተጨናቅፏል። ين هلو هيوة يقبرنو بو ياني بوي لمن قدنوني يمسلنكو هزواي منقس لما مسرت نبر يميلو يهزب جوهد زارين بيجرقي كاو بجروات اللي يدولال بالسرين يوم منقس لقافيو چنا درجت انت سايهون بركات تبانكو چن بتارارس هاي يسبرو زرفوال يمرت رجارو الناس مساساي زرفيوش يوياني وچون هيا سبات عمتات بولست عمت عفاترو يليب النت كبروسن وسدوال يزاريو النالفو السوست منقستات ديمقراسي النرام مدالن يالو با ديمقراسي سم سنت بدلن دفل سمو عندان وچاتشن ياين مسكر سنوان لال نبرو الدقمو او نتن يون تاريخ سايب برز اندي سماو النادر قالل با درق يتج اناك دفو يهزب تقل باو ياني قطلو اهون دقمو ببل سقلنا يتبوكانو سيساس بيدقمنا بيدقاقم عنداتشم ترون اگر عيفا يدمنا يتدقاقم كاند منقست ودليلا منقست يتنكباللو يتج اناك دفو يهزب تقل بمنم سليت هزباوي منقستن الول دنبلو مكانونوال لالفو تاربا سبا ستامتات يكاهدني اللو بدر جيتش اناقفوني هزب تقل بمدقاقم نو ادمي لو يانينا لبل سقلنا درجتوش دهنت وانجلاي دلم يميلو يزياتو لد مفكر زاريم من لا شالاقن يم بي زمنو يميك كستو ناقراق قفدر كنا رهاب عالتك عرفم يسباوي مبتوش تستت تتناكرو قطرالنجي عرقبم مريت يبال مريتو سلالونا يمتاو منقس تلو اندفلقو سيك أما سيشت تايتوال يمفكرو تلو ولاجي هونو يزباوي منقس تياكي انقوان لتقبر كرتو لمتاو منقس تلو مساكي عنا مذنانيا هونوال لذي كونو بدر جيتش انا قفو هزباوي تقل زاريم ايتش انا قفنو يالو يميبالو بمهونوم يهزباوي تقل بدل اندي تراكك زاريم اندي تلانتو تقلاتشن قولتو ناسة تناكرو مكتل اللبت لالفوت 47 تامتات يسرانات شون سيساتوش بتنكاكي مهرم اللبن كادر باي درجتوش يدياسبوراون كيس كمي بوت ابوتو كرسام درجتوش لاغرنا لوغن دنتاك لله شو ونبري درجتوش هزبون كمي افنات كالو درجتوش وزتا عيناتشننننا لبوناتشنن كفتن متطبابك يتطبق بنال عطر كمي كاللو درجتوش ركان حقنيا كونو يهزبنا يعقر اللينتا كونو يرجم زمن يدبرا يتقلو كاتنا لمدكاللو يحبا قاربا مسلف يتجانا قفون يهز بتقل وددل الناشق عقرو سيلو الشنة في موليقيتا كهكذا انشيس آتي سببا دبتبهتشون عطانا قال ود يفنوثة ديمقراسي يهيتيبيا عند الندمس ريديو الزقاجوش عندما انسانة بتاتشو لا تقلو ايا بركتاتشو يالاتشو سن يالال سلسون تراتاتشو ليادنو يكبرا سلامتاي يدرساتشو لالو زاري لاي يهيتيبيا يدرسة جبتونيتا لما ناتشوم اغارو لم يود هزبو لم يكبر اكل النتن عند النتن عدفقو لم يشاك انساو كلو يتوني اهل اساس سابينا اصدنقاج اندوهن من ناقر نبي النتن يميتايك ايد اللبي ياسبالو በሀገራችን በኢትዮጵያ ውስጥ ፈፍኖ ያለው የፖለቲካ ድባብ ዘርና ቋንቋን መሰረት ያደረገው የ27 አመቱ መርዛማውና ከፋፋዩ የህወሓት ኢህአዴግ ክፉ አገዛዝ የወለደው ለመሆኑ የሚያከራክር አይሆንም። አሁን በስልጣን ላይ ያለው ማገዛዝ ወያኔ የተባለውን ተክቶ በተረኛነት በኦዴፓ የበላይነት ያንኑ የገለም ማገዛዝ ለማስቀጠል ደፋ ቀና ሲል 3 አመታት ያስቆጠረ ያለበት መሆኑም ግልጽ ነው። አልሸሹም ዞራሉ እንዲሉ አይነት መሆኑ ነው። ያም ሆኖ ግን በጊዜ ሂደት ውስጥ እያንዳንዱ ተውኔት የየራሱ የሆኑ ባህሪያት ያሉትና በይዘትም ባይሆን በቅርጽም ቀደም ብሎ ከነበረው ለየት የሚሉ ተውኔቶችን ማንጸባረቁ አይቀሬ ነው። ያም ነው ዛሬ ኢትዮጵያ ውስጥ እየሆነ ያለው። ከዚህ በላይ ያለውን እንደመንደርደሪያ ይሉ ሰደውና ዛሬ ከእናንተ ጋር እንድጋራ ከፈለኩት ትዝብት ሐሳብ ከመግባቴ በፊት ግን በገጀራው በሚንጫው ዛሬ ማጥፋቱ የማፈናቀሉ የመታገቱ ንብረት ውድመቱ የእምነት ጥቃቱ ድህነቱ በወረርሽኙ ርዛቱ እንደልብ ወጥቶ መመለሱ ጭንቀቱ ያልፈልኝ ይሆን ብሎ ባለም ሁሉ በስደት ተሰራይቶ ኢትዮጵያን በማይወዱ አገሮች ኢሰባዊ ድርጊት የሚፈጸምባቸው የስደተኞችን የድረሱልኝ ጥሪ ሳስብ እዚህ እጅግ ልብ የሚሰብር ወቅት ላይ ኢትዮጵያ መድረሷ በርግጥ ያማልም ያስከፋልም ብል ወግድ ምትሩኝ እንደማይሆን ገምታለሁ። በንቅርት ላይ ጆሮ ደግፍ እንዲሉ ግን ትዝብታ ሐሳቤ ብዬ ወደ አንሳውት ጉዳይ ስገባ ዛሬ በመድሪቱ በፖለቲካው ምህዳር ውስጥ አድርባይነት ስሜታዊነት ጥራዝነት ተቀነት ጎጠኝነት ዘረኝነት ሁሉን አውቃለሁ ባይነት እኔ ያልኩት ብቻ የሌላውን የመናገርም ሆነ የማድመጥ መብት መርገጥ ለመስማማትና ለመግባባት ከመጓጓት ይልቅ ለመፈራቀቅና ለመጠፋፋት ማድባት ወዘተ የሚናኙ ነታዎች መሆናቸው ተጨማሪ በሽታዎችን ሆነው የሚያምሱንና ሰላም የሚነሱን መሆናቸውን እንደ ዋዛ የምናልፈው አለመሆኑን እግረ መንገዴን ላንሳና ወደ ትዝብቴ ላምራ። ያው በውስጥም በውጭም ያሉ ኢትዮጵያውያን እንኳን ዛሬ የመገናኛ ዘዴ እንዲበዛበትና በቀደለበት ቀርቶ ያኔ በጨለማው ዘመን እንዲያው ምን እየተባለ ነው ብሎ ማነፍነፉ የነበረ መሆኑ እሙን ነው። እናም እኔም እስቲ ምን እየተባለ ነው ብዬ ለመስማትም ለማንበብም መገናኛውን ከፍቼ ወሬ ለቀማ ወዲያ ወዲያ ስል ድንገት ብዙም የማልከታተለው ርዕዮት ዝግጅት ላይ ሁለት ፕሮፌሰሮች ቀርበው ሰሞኑን ሌላ ፕሮፌሰር መራራ ጉዲና እፍኝ የማይሞሉ የፖለቲካ ሰዎች ለመስማማት ለመግባባትና ለእርቅ ህዝብን ያላካተተ የነሱ ብቻ የሆነው ማለት ነው ውይይት ባደረጉበት ላይ መራራው ያቀረበው ባለ 40 ገጽ ሰነድ ላይ ትችት ሲያደርጉ ድንገት ከች ማለት ለወትረው የርዕዮትን ዝግጅት ባየው ማልከታተለው ይሁንና ዛሬ ቀደም ብዬ ስለሰማሁት እኔ እንግዳ ስላልሆነ ሰው የመራራ ሰነድ ምን ይሉ ይሆን ብዬ ጋኖች ያለቁና ምንጨቶች ጋን ሆኑ በተባለበት ዘመን በየመድረኩ እንዳሻቸው የሚፈነጩትን ሁለት ፕሮፌሰሮች መራራን ልክልኩን ይሰጡት ይሆን በሚል አጉል ግምት ላዳምጥ ብዬ ጆሮዬን ጣላረኩ። ልማድ ሆኖ ሁሉንም ማዳመጥና የራስን ድምዳሜ መውሰድ የሚለውን መርህ አጥብቄ መከተልነኝና ማዳመጤን ጀመርኩ። ሐሳባቸውን እንዲሰነዝሩ በሬውቱ ሰው አማካኝነት እድሉ በየተራ ቀረበላቸው። ሁለቱም ቀድሞም ለታወቀውና ከቶም አግራሞት ለማያስጨረው የመረራ እውነተኛ ቋም እና ባህሪ ላይ ለመተቻቸው መንደርደር ያድርገው የተነሱበትን አሁን ላይ ሁሉም አይነ ጸረ ህዝብ ዘረኛ ወጠኛ ትምክህተኛ አድርባይና የባንዳ ምሁራን ስብስብ ያንን የ60ውን ትንታግ ጀግና ትውልድ አኩሪ ታሪክ የማጠልሸት ዘመቻ አካል የሆነው የኒ የዘንድሮቹ ሁለት ሰዎች የተነሱበት የ400 አመታት የመሳፍንቱ የነገስታቱና ያጽዮቹ ታሪክ ዘጋቢዎቻቸውና ጻፊዎቻቸው የከተቡትን ድርሳነ ነገስታት ስንክሳራ ለማወቁ ስላገሩ ታሪክ የነበረውን ንቃተ ህሊና ዝቅተኛ ስለነበር እንደ መረራ በቀለ ገርባ አራርሳ ጃዋር ዳውድ ኢብሳ ሽመልስ አብዲሳን እና ድፍን ወያኔን ወዘተ አምጥቶብናል ብለው ገና ክስ መደርደር ሲጀምሩ ነበር። አንተዬ ተውኮ ጃል ያልኩት እዚህ ላይ ማድመጤና ቆሜ ነበር። አይ ለነዚህ የምችላተን ያህል ማለት የዜግነት ግዴታይ ነው በሚል ይህችን ደብዳቤ ለወገንም ለጠላትም ተደርስ ዘንድ መክተብ ጀመርኩ። የ60ዎቹ ትውልድ ገና ከቄስ ትምህርት ቤት ጀምሮ ሀብሎ ዳዊት ደግሞ አንዳንዱም በሰሜን ኢትዮጵያ ያደጉት ከዚያ እጅግ ዘልቀው በመንፈሳዊ ውስጥ ሚስጥር ክህሎት የታነጹ የነበሩ ብቻ ሳይሆኑ በዘመናዊ ትምህርት ተሳትፏቸውም ገና ከአንደኛ ክፍል ጀምረው ጠዋት የኢትዮጵያን ሰንደቅ ዓላማ ሲሰቅሉ ማታ ሲያወርዱ ስለሀገራቸውና ስለሰንደቅ ዓላማቸው የዘመሩ አባትናቶቻቸው አያት ቅድማያቶቻቸው ካራቱም ማዘና ተጠራርተውና ተሰባስበው በየዘመኑ ሊያጠቋቸው የመጡት የውጭ ጣላቶች በጀግንነት አንድ ላይ ሆነው እየመከቱ ድባቅ በመምታት አገራቸውን በነጻነት ታፍራና ተከብራ እንድትቆይ ያደረጉባቸውን የድል ቀናት ሁሉ በየአመቱ እያከበሩ ሆነው በአገር ፍቅር ስሜት ታንጸው ያደጉ ብቻ ሳይሆን በትምህርት የእውቀት አድማሳቸውን እያደገና እየመጠቀ በሄደ ቁጥር ደግሞ በዚህቹ አኩሪ ታሪክ ባላት አገር ውስጥ ታሪኩ የሚያወድሰው አንዱን ክፍል መሆኑና በርግጥም ታሪክ ሰሪውን ሰፊው ህዝብ ግን አለማወደሱ ብቻ ሳይሆን ኑሮው ግፍና በደል ሞልቶ የፈሰሰበት በስቃይ ኑሮ ውስጥ ሆኖ ለዘመናት የተጓዘ መሆኑን በተረዱበት ወቅት ከቶ እንዲህ ሊሆን ለምን ቻለ ብሎ መጠየቅ ብቻ ሳይሆን ይህን ሁኔታ ለመለወጥ ጭምር ምን መደረግ ይኖርበታል ብሎ ድምዳሜ ላይ ደርሶ ራሱን በድርጅት አዋቅሮ ታግሎ የታገለ ያገር ህልውና ተጠብቆ ህዝብ በእኩልነት በአንድነት እንዲኖር የሰነቀ ብቻ ሳይሆን ታሪክ ሰሪው ሰፊው የኢትዮጵያ ህዝብ የስልጣን ባለቤትነቱን በግብር ያረጋገጠባትን ዴሞክራሲያዊት ኢትዮጵያውን ለማድረግ ከፋሽስቱም ከዘረኛውም ከጎጠኛውም ከባንዳውም ከአንጃውም ከሆዳሙም ጭምር የሞት ሽረት እልህ አስጨራሽ ትግል ገጥሞ ራሱን ለዚህ ክቡር ዓላማ ከፎቅ ላይ ወርዶ እስከ መከስከስ እጅግ አሰቃቂ ለሆነ ፋሽስታዊ ቶርቸርና ሽብር እስከ መጋለጥ በሜዳም ጸረ ኢትዮጵያና ዘረኛውን ወያኔ ደርግን በትጥቅ ሳይቀር እስከ መፋለም የደረሰና በርካታ መስዋዕትነትን የከፈለ ትውልድ ያውም ኢትዮጵያ በዘመኑ ያፈራቻቸው ተኪ የማይገኝላቸውን ብሩህ ልጆች ያቀፈን ትውልድ የታሪክ ንቃተ ህሊና ጎድሎት ነበር ብሎ የሚከስ ፕሮፌሰር ነኝ ባይ ሻውራራ ትርክት ተራኪ ጊዜ ላይ መድረሳችን በራሱ የሚያም ብቻ ሳይሆን አጃይብ የሚያሰኝ ሆኖ አግኝቼዋለሁ። ይህን የተሰነዘረ ሐሳብ ምንን ለማሳካት እንደተወረወረ ስለሚገባኝ ሐሳቡን ከሰነዘሩት ሰዎች ባህሪያት መውጣት ከቶም የደነቀኝ ሆኖ አላገኘሁትም። እኒህ ሰዎች የሰነዘሩት የታሪክ ንቃተ ህሊና ጉድለት ከስ የ400 ዓመታት የመሳፍንቱና የነገስታቱ ታሪክ አቀራረብ ኢትዮጵያ የተባለችውን ታላቅ አገር ለመገንባት የተደረገው ሂደት ውስጥና ከዚያም ባሻገር ህልውና ተጠብቆ እዚህ እስክትደርስ ያደረገውን የኦሮሞ ህዝብ ከፍተኛ አስተዋጽኦና የጀግንነት ተጋድሎ ተገቢውን ክብር አለመስጠቱ የነመረራ የጎጠኝነት ሳንቲም ግልባጭ ሆነውን ትምክህተኝነት እንዲያቀነቅኑ ሆነዋል ባይ ነኝ። ወጣም ወረደ ግን ነገሩ ያብየን እከክ ወደሚየልክክ እንዲሉ ሆኖ በማግኘቴ እነሆ ጊዜው ሳይመሽ እየበገነችና እየታመሰች ላለች አገር ሌላ ተጨማሪ ነዳጅ ከማቀበል ተቆጥባችሁ የታሪኩ ሰሪውን ህዝብና የፍልሳዎቹን የጀግንነት ገድል ታሪክ በንጹህ አእምሮ እንድትመረምሩና እውነት ላይ እንድትደርሱ አጥብቄ መክራለሁ። ያን ያደረጋችሁለት ከታሪክ ንቃተ ህሊና ድክመት ውስጥ እናንተው የነበራችሁ መሆናችሁን ሳትረዱ ሌላው ቢቀር የመንፈስ እርካታን ታተርፋላችሁ። አዲዮስ፣ ለተብብራችሁ አመሰግናለሁ ሲሉ ንጉሴ ዘነበ ከአዲስ ከተማ ድሬዳዋ ደብዳቤያቸውን አጠናቀዋል። የደብዳቤዎች አንድ ፕሮግራማችን በዚሁ ይጠቃለላል። ሳምንት አርብ እስከምንገናኝ ደህና ቆዩን።
በሸና ቸ ሞቱ በሸና ቸ በሸና ቸ ሞቱ በሸና ቸ በሸና ቸ ሞቱ ተረት ተረት ከባለ ብረት ሊያጠጣን የባወት በሸና ቸ የዚያ ትውልድን ገል እውነቱን የፋቅን ጥቁር በመለቅለቅ ደፋፍንም ብንጓዝ አቁም በመደበቅ ፍትካላገኘን እንኳን የሰው ደም የውሻም ደም አይደርቅ በሸናች አው ቀን ቀኑንም ጥሎት መፋረዱ ላይቀር አቁሞ ከችሎት ዛሬ
ዛሬ ደከመ ቢለማመጥ የጠገበ ወጥ ቢረጥ ጊዜውን ጣል እንጂ ከአቁም አይመለጥ በሸናቸ ሞቱ
ተረት ተረት ከባለው
ምን አይነት ተረት ነው ትውልድን የሚያረክስ ትውልድን የሚያወርድ እንኳንስ በሚወሰን አልተባለም በደል ደም የተነከረን እጅን የሳሙ በቸበሸሞቱ እያሉ መሰረት ምንድን ነው ጥቅሙ? የግማሽ ሚሊዮን ህዝብ የተረገፈው እሁን ኮሎኔልዬ በሁለቱ ፊደላት በቸሸ ምክንያት ነው? ለሁለቱ ፊደላት ለቸሸ ተብሎ ሰው ጎዳና ይጣላል በጥይት ተገሎ? ተረት ተረት ከባለ በረት ሊያጠጡን የባቡ ደርግ ጎዳና ረፍርፎ የጥይቱን ዋጋ ደፍሮ የጠየቀው ቸናሽን ፊደላት ያባ ሰርቆት ነው? አሊያም ያጣድፍ የነበር የዛን ትውልድ ሞት ከደርግ ጅጅ ፈልቅቆ ሜሶን ደብቆት ተረት ተረት ከባለ ብረት ሊያጠጡን የባቡ ለቸናሽ አልሞትንም እምብኝ ብለን እንጂ የፊላሉን ስራት እምብኝ ብለን እንጂ ለፋሽስት መገዛ እምብኝ ብለን እንጂ ለዘረኛ ማደር እምብኝ ብለን እንጂ ለስልጣን ለወንበር ማፈራረስ አገር ኢትዮጵያን መቸርቸር ለቸናሽ አልሞትንም መስዋዕትነትን ደፍረን ወሰድነው ጥፍራችን ሲነቀል አምቀን የቻልነው ወፌላላ ገብተን የተበጣጠፍነው የተሰለሰልነው የህዝብ ልጆች አካል ለጅብ የተጣለው የህዝብ ልጆች አካል ለጅብ የተሰጠው የህቶቻችን ጡት በፋሽስት ካድሮች የተቆራረጠው ከደርግ ጽፈት ቤት ማዕከላዊና ከርቼሌ ዓለም በቃኝ የተንጠለጠልነው እውን እርሶ እንዳሉት በቸሸ ምክንያት ነው? ጋሰር ከፎብን ጨው ተነስንሶብን የተቀጣጠልነው ለቸለሸ ሳይሆን የመሬት ላራሽ ህዝብ የመንግስት የብሔረሰብ ጥያቄ አንግበን ነው። ክብር ኮረኔሌ ዛሬ የጨበጡት በትረ መንግስቱ የተቀመጡበት ከኛ ትውልድ አካል ጥፍርና ስጋ ቆዳ ደም አለበት። ለቸናሸ ብለን አልተንጠለጠልንም ህይወት አልከፈልንም መስዋዕትነትን ደፈን የወሰንነው ጥፍራችን ሲነቀል አምቀን የቻልነው ወፌላላ ገብተን የተንጠለጠልነው የተሰለሰልነው የህዝብ ልጆች አካል ለጅብ የተሰጠው የህዝቦቻችን ጡት በፋሽስት ካድሮች የተቆራረጠው እምብኝ ብለን እንጂ የጁዳልን ስራ እምብኝ ብለን እንጂ ለፋሽስት መገዛ እምብኝ ብለን እንጂ ለዘረኛ ማደር ኢትዮጵያን መቸርቸር ማፈራረስ አገር ለስልጣን ለወንበር ለቸናሸ ብለን ህይወት ካልከፈልን ስደት አልገባ ለቸ ሞቱ ያሉት ያን ብርቅዬን ትውልድ የሱቀን ሲመጣ ያነሱታል በግድ። እስከዚያ ድረስ ግን ኮሎኔል አብይዬ ጠቅላይ ሚኒስትሩ ይልቅስ የተደመሩትን ሞልቶ እንዳይፈሱ ሰብስበው ይቋጥሩ እኮ የምድረ ጫጉላው ቤት ሳይቃጠል ቀኑ ሰብሰብ ያድርጉና አጥብቀው ይጫኑ። ክደት የበዛበት ክፉ ነው ዘመኑ። ይህን ከሃዲ ምሁርም ለመቀመጫሙ በክብር ይጋብዙና ረግሞ ይዳልቡት። ዶክተር አብይዬ በኢህአዴግ እየሞት የአንጃው አለቃ እንጂ ያደነጋገሩ እውነተኛው ታሪክ ሁን ለርሶ ጠፍቶት በብዙ ውስጥ ያሉት አው ፕሮፌሰሩ ሜሶን የነበሩ በቸናሸ ነበር የተገዳደን ነው እስቲ ብሎ ይመስክሩ። ደርግ ጎዳና ረፍርፎ የጥይቱን ዋጋ ደፍሮ የጠየቀው እሁን ቸናሸን ፊደላት ያባ ሰርቆት ነው? አሊያም ያጣድፍ የነበረው የዚያን ትውልድ ሞት ከደርግ እጅ ነቆት ሜሶኑ ደብቆት ለቸናሸ ነው? ተረት ተረት ከባለ ብረት ሊያጠጡን የባቡት እኒያ የደም እጆች ዙሪያ የከበቡት ሶስት አባት ቃይረው መሐላም የሚምሉት አው ያሉ በድምሩ እስቲ በቸናሸ ነበር ህይወት ያረገፍ ነው ብለው ይመስክሩ። በቸናሸ ሞቱ በቸናሸ ሞቱ መስዋዕትነትን እንደፈን ይወሰን ነው ጥፍራችን ሲነቀል አምቀን የቻል ነው ወፌላላ ገብተን የተመጣጠስ ነው የተሰለሰል ነው የህዝብ ልጆች አካል ለጅብ የተሰጠው የሄቶቻችን ጥቶባች ካድሮች የተቆራረጠው እንብኝ ብለን እንጂ የፊውዳሉን ስራት እንብኝ ብለን እንጂ ለፋሽስት መገዛት እንብኝ ብለን እንጂ ለዘረኛው ማደር ኢትዮጵያን መቸርቸር ማፈራረስ አገር ለስልጣን ለወንበር እኛ ለጀናሽ እኛ ለጀናሽ እኛ ለጀናሽ ይወት አልገበርንም ቤት ንብረት ጥለን ከቶ አልተሰደድን ለጀናሽ ሞቱ ይበቃል ተረ